ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቃል መክቻችን ዛሬ እሁድ መስከረም 6 ቀን 2011 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በየሳምንቱ እሁድ በሚቀርበው የሳምንቱን ዜና በምንተነትንበት የፍካሬ ዜና ፕሮግራማችን እንጀምራለን። በማከታተልም ከፍኖተ ዲሞክራሲ ዝግጅት ክፍል ቀርበው የነበሩ ሀተታዎችን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በየአገሩ የተፈናቀሉ ዜጎችን ሁኔታ የሚከታተለው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር የተባለው ተቋም ይፋ ባደረገው ዘገባ ኢትዮጵያ የአገር ውስጥ መፈናቀል ከተከሰተባቸው አገሮች መካከል ቀዳሚውን ቦታ የያዘች መሆኑን አስታውቋል። ባለፈው ዓመት ኢትዮጵያ ውስጥ 1.4 ሚሊዮን የሚጠጉ የአገር ውስጥ ተፈናቃዮች የነበሩ መሆናቸውን ዘገባው ጠቅሶ በሶሪያ 1.2 ሚሊዮን በኮንጎ ሪፐብሊክ ደግሞ 946 ሺህ መሆናቸውን ዘርዝሯል። በኢትዮጵያ ውስጥ የመፈናቀል ችግር እየጎላ የመጣው ከ2010 አጋማሽ ጀምሮ በተለይም በምዕራብ ጉጂና በጌዲዮ መካከል በተከሰተ ግጭት መሆኑን ዘገባው ገልጾ በሐረርጌ በተነሳው ግጭት 213 ሺህ ሰዎች ተፈናቅለዋል ብሏል። ባለፉት ጥቂት ወራት ሁኔታው የተሻሻለ ቢመስልም ብዙዎች ወደ አካባቢያቸው ለመመለስ ፍርሃት ያደረባቸው በመሆኑ ችግሩ ያልተቃለለ መሆኑንም ጠቁሟል። ከጥር እስከ መስከረም ወር 2010 ባሉት 6 ወራት በ10 አገሮች 5.2 ሚሊዮን ህዝብ የአገር ውስጥ ተፈናቃይ ለመሆን የተገደደ መሆኑን ዘገባው ይፋ አድርጓል። ባለፉት ጥቂት ወራት በውጭ ሀገር የነበሩ ድርጅቶችን ወደ አገር አስገብቶ ለማስተናገድ አገሪቱ ያወጣችው ወጪ በጣም ከፍተኛ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናገሩ። እነዚህን የፖለቲካና ሲቪክ ማህበራት አባላትን ያስተናገዱ ሆቴሎች ብቻ መንግስትን የጠየቁት ገንዘብ ወደ 40 ሚሊዮን መድረሱን እነዚሁ ምንጮች የተናገሩ ሲሆን ለመጓጓዣ እንዲሁም ሌሎች አገልግሎቶች የተከፈለው ወጪ ሲጨመር መጠኑ በጣም ከፍ ሊል እንደሚችል ይገመታል ተብሏል። አገሪቱ በከፍተኛ ችግር ውስጥ ባለችበት ሁኔታና በድህነትና በየቦታው ከቤት ንብረታቸው ተፈናቅለው በተራድኦ ድርጅት መስዋዕት የሚኖሩ ዜጎች በርካታ በሆኑበት ሁኔታ በዚህ መንገድ ገንዘብ ማዋከን ኃላፊነት የጎደለው እርምጃ ነው የሚሉ በርካቶች ናቸው። የጅቡቲ መንግስት ሰኞ ዕለት በሰጠው መግለጫ ዲፒ ወርልድ የተባለው የተባበሩት አረብ ኤሚሬት ኩባንያ በጅቡቲ ወደብ ላይ ያለውን የ33% ድርሻ የወረሰ መሆኑን ገልጿል። በጅቡቲው ፕሬዝዳንት ዛስ የዲፒ ኩባንያ ድርሻ ሙሉ በሙሉ የጅቡቲ መንግስት እንዲሆን የተደረገው የጅቡቲን መሰረታዊ ጥቅም ለማስጠበቅ ነው ተብሏል። ባለፈው ጥር ወር ጅቡቲ ዲፒ ወርልድ አማካኝነት ሲከሳከስ የነበረውን ወደብ ከኩባንያው መንጠቋና ኩባንያው እንግሊዝ ሀገር በሚገኙ ባለም አቀፍ ፍርድ ቤት ላይ መክሰሱ ይታወቃል።
ኢትዮጵያ ከቻይናም ሆነ ከሌሎች ሀገሮች የገንዘብ ተቋሞች የተፈደረችውን ግዙፍ ዕዳ ለመክፈል ከፍተኛ ችግር ውስጥ መውደቋም ይታወቅ ሲሆን ይህን ለማቃለል ቻይና ለጅቡቲ አዲስ አበባ የባቡር ሐዲድ ግንባታ ያበደረችውን $4 billion የብድር ክፍያ ጊዜ ከ10 ወደ 30 ዓመት ያስረዘመች መሆኑ ይታወቃል። ቻይና የመክፈያውን ጊዜ ለማስረዘም ፈቃደኛ የሆነችው ግን የበርካታ መርከቦች የደረቅ ጭነት ማስተላለፍና የትራንስፖርት አገልግሎት እንዲሁም የደረቅ ወደብ አገልግሎት ባለቤት የሆነው የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ካፒታል 40% እንዲሰጣት በማድረግ ነው በማለት የዜና ምንጮች አጋልጠዋል። ኢትዮጵያ የተበደረችው ዕዳ ከሀገሪቱ ጠቅላላ ብሔራዊ ሀብት 59% የደረሰ ሲሆን ይህንኑ ለማቃለል በመንግስት ቁጥጥር ስር ያሉ የሀገሪቱ ንብረቶች ወደ አበዳሪዎች የሚዛወሩበት መንገድ የታቀደ መሆኑ ታውቋል።
ባለፉት 3 አመታት በአለም ላይ በረሃብ ምክንያት እየተሰቃዩ ያሉ ዜጎች ቁጥር እየጨመረ መሆኑን አንድ የተባበሩት መንግስታት ድርጅት የጥናት ዘገባ አመለከተ። እንደ ፈረንጆቹ አቆጣጠር በ2017 በአለም ላይ 821 ሚሊዮን ሰዎች የምግብ እጥረት ያጋጠማቸው መሆኑን የጠቀሰ ሲሆን ይህም በአለም ህዝብ መካከል ከዘጠኙ አንዱ እንደተራበ ያሳያል ተብሏል። ከነዚህ ውስጥ 151 ሚሊዮን የሚሆኑት ከአምስት አመት በታች የሆኑ ህጻናት መሆናቸውን ጥናቱ ገልጿል። የአየር መዛባት ለምግብ መቀነሱ በከፊል ምክንያት እንደሆነም የጥናቱ ዘገባ አብራርቷል።
በየአመቱ በተባበሩት መንግስታት ድርጅት እየተዘጋጀ የሚቀርበውና በዛሬው ቀን ይፋ የተደረገው የዓለም ህዝቦች ሁለንተናዊ እድገት መመዘኛ Human Development Index ከ189 ሀገሮች መካከል ኢትዮጵያ ወደ መጨረሻዎቹ ማለትም 173ኛውን ቦታ የያዘች መሆኑ ተገልጿል። ከኢትዮጵያ በተሻለ ኬንያ 142ኛ፣ ታንዛኒያ 154ኛ፣ ሩዋንዳ 158ኛ፣ ኡጋንዳ ደግሞ 165ኛ ሆነው ተመድበዋል። የሀገሪቱ የአመት የነፍስ ወከፍ ገቢ $1,719 ተብሎ የተቀመጠ ቢሆንም በሀብት ክፍፍል ከፍተኛ ለመመጣጠን የሚታይባት ኢትዮጵያ መሆኗ ተገልጿል።
የአየር ትራፊክ ተቆጣጣሪዎችን አድማ አስተባብራቸዋል መርታቸዋል በሚል ሰበብ ታስረው የነበሩ 9 ሰራተኞች ረቡዕ መስከረም 2 ቀን ፍርድ ቤት የቀረቡ መሆናቸውን ታውቋል። ፖሊስ የተጠርጣሪዎችን የስልክ ልውውጥና በአየር መንገዱ ላይ ስለደረሰው ኪሳራ ማስረጃ ለመሰብሰብ እንዲችል የ14 ቀን ተጨማሪ ጊዜ እንዲሰጠው ጠይቋል። የታሰሩት ሰራተኞች በጠበቃቸው አማካኝነት በሰጡት የክርክር ማብራሪያ የስራ ማቆም አድማ ህገ መንግስታዊ መብታቸው መሆኑንና እንዲሁም የስራ ማቆም አድማ ያደረጉት በደብዳቤ አሳውቀው መሆኑን ገልጸው የታሰሩት አላግባብ መሆኑን ተናግረዋል። ፖሊስ የሚያጣራው ነገር ካለም ተለቀውና ስራ ላይ ሆነው ሊያጣራ የሚችል መሆኑን አስረድተዋል። ፍርድ ቤቱ ከሁለቱም በኩል የቀረበውን የመከራከሪያ ሐሳብ ሰምቶ የ7 ቀን ጊዜ ለመርማሪው አካል ፈቅዷል።
እሁድ መስከረም 6 ቀን የሳውዲ አረቢያ የሻቢያና የወያኔ የኢሃዲቅ ባለስልጣኖች የሶስትዮሽ ስብሰባ እንደሚያደርጉ ታውቋል። ስብሰባው በምን ጉዳይ ላይ እንደሚወያይ ባይታወቅም በስብሰባው መሃል ኢሳያስ አፈወርቂና አብይ አህመድ የእርቅ ስምምነት ይፈርማሉ ተብሏል። እርቁ የተደረገው ምን ጉዳዮችን እንደሚያካትት ለህዝብ አልተገለጸም። የቻይናን ጣልቃ ገብነት ለመቋቋምና የአፍሪካ ቀንድ አካባቢን በቁጥጥር ስር ለማድረግ አሜሪካ፣ ሳውዲና የተባበሩት አረብ ኤምሬትስ ሲያካሂዱት የነበረውን እንቅስቃሴ መልክ ይዞ በወያኔ ኢህአዴግና በሻቢያ ባለስልጣኖች መካከል እርቅ መፈጠሩ ይታወቃል። የአሁኑ ስምምነት ወዴት ሊሄድ እንደሚችል ወደፊት ይታያል ተብሏል። በተያያዘ ዜና እርቅ ተፈጥሯል ቢባልም በኢትዮጵያ ውስጥ የሚገኙ የኤርትራ ስደተኞች ወደ አገራቸው ለመመለስ አሁንም ስጋት ያለባቸው መሆኑን እየተናገሩ ይገኛሉ። የግዳጅ ወታደራዊ አገልግሎትን በመሸሽ ከኤርትራ ወጥተው ወደ ኢትዮጵያ የገቡ ስደተኞች አሁን ቢመለሱ ግድያና እስር እንደሚጠብቃቸው በመገመት የስደት ኑሯቸውን ለመቀጠል መወሰናቸውን ለዜና ምንጮች ተናግረዋል።
ከተመረቀ ሁለት ሳምንት ብቻ አስቆጠረው የረቢ ኃይል ማመንጫ ጣቢያ ስራ ያቆመ መሆኑ ተነገረ። ገና ሲመረቅ በውዝግብ ስራውን የጀመረው ይህ የኃይል ማመንጫ ጣቢያ አገልግሎት መስጠት ያቆመው ገና ያልተጠናቀቁ ስራዎች በመኖራቸው ነው ተብሏል። የረቢ የቆሻሻ ኃይል ማመንጫ ጣቢያ 2.6 ቢሊዮን ብር ወጥቶበት ስራ የጀመረው 2 ዓመት ዘግይቶ ሲሆን 50 ሜጋዋት እንዲያወጣ ታቅዶ የነበረው በተመረቀ ጊዜ በግማሽ ዝቅ ብሎ 25 ሜጋዋት ብቻ ያወጣል መባሉ ይታወሳል። የኢትዮጵያ የኤሌክትሪክ ኃይል ኃላፊዎች ማመንጫውን በሰራው ተቋም በኩል ያልተጠናቀቁ ስራዎች ስለነበሩ ስራው ቆሟል የሚል ምክንያት ሲሰጡ፣ ማመንጫውን የገነባው የካምብሪጅ ኢንዱስትሪ ተቋም ኃላፊዎች ደግሞ በስምምነቱ መሰረት ኃላፊነታቸው ፕሮጀክቱን አጠናቆ የአራት ቀናት ሙከራ ማድረግ እንጂ ስራውን ማስቀጠል አይደለም በማለት ስራው አልቆ ያስረከቡ መሆኑን ተናግረዋል። በቀን 1400 ሜትሪክ ቶን ደረቅ ቆሻሻ ይጠቀማል ተብሎ ታስቦ የነበረው ፕሮጀክት የሚያመርተው የኤሌክትሪክ ኃይል ከ50 ወደ 25 ዝቅ በማለቱ ከፍተኛ ውዝግብ ተነስቶ እንደነበረም ይታወቃል።
የኢህአዴግ ምክር ቤት መደበኛ ስብሰባውን የጀመረ መሆኑ ተገለጸ። በዚህ ስብሰባ ባለፈው ሳምንት በስራ አስፈጻሚ ኮሚቴው በተገመገሙና ስምምነት ላይ ባልተደረሰባቸው ጉዳዮች ላይ ውይይት ያካሄዳል የተባለ ሲሆን ለመጪው የድርጅቱ ጉባኤ በሚቀርበው ሪፖርት ላይና በድርጅታዊ አገራዊ ጉዳዮች ላይ በተጨማሪ ይወያያል ተብሏል። በፓርቲ ውስጥ የሪዮት ዓለም ልዩነት መከሰቱን ኢንዲያን ኦሽን ኒውስ ሌተር የተባለው የዜና ተቋም በዚህ ሳምንት ባወጣው መግለጫ ይፋ አድርጓል። በተለይ በባአዴንና በኦዴድ ውስጥ የሚገኙ አንዳንድ ግለሰቦች የፓርቲውን የአብዮታዊ ዲሞክራሲያዊ ፈለግና መመሪያ የሚቃወሙ መሆናቸውን ጋዜጣው ጠቅሶ ሶሻል ዲሞክራሲ፣ ሊበራል ዲሞክራሲና ዲሞክራሲያዊ እድገት የሚሉት ፍልስፍናዎች ለምርጫ የቀረቡ መሆናቸውን ገልጿል። በርካታ የወያኔ ድርጅት የህወሓት አባላት የአብዮታዊ ዲሞክራሲያዊን ፍልስፍና እንደ ሃይማኖት አጥብቀው የሚያምኑበትና የሚገፉበት በመሆናቸው ልዩነት መፈጠሩ አይቀሬ ነው የሚሉ በርካቶች ናቸው። ሌላው ልዩነት የፈጠረና እስካሁን መቋጫ ያልተገኘለት ጉዳይ በድርጅት ውስጥ ያሉ አንዳንድ ክፍሎች የሚያነሱት የውክልና ጥያቄ ነው ተብሏል። በግንባር ውስጥ ውክልና በህዝብ ብዛት መሆን አለበት የሚለው ጥያቄ ቀደም ብሎ የተነሳ ሲሆን በአሁኑም ወቅት አንዱ የልዩነቱ ነጥብ ሳይሆን አይቀርም ተብሏል።
የወያኔው የአማራ ድርጅት በአዴን ሰሞኑንና አርማውን ሊቀይር መሆኑን የድርጅቱ ማዕከላዊ ኮሚቴ ጽህፈት ቤት ገልጿል። ለምርጫ አራት ስሞች ያቀረበ ሲሆን አባላቱ ተወያይተውበት ለመጪው የድርጅቱ ጉባኤ ለውሳኔ ይቀርባል ተብሏል። ባዴን በአሁን ወቅት ስምና አርማ መቀየር ምን እንዳስገደደው ባይገልጽም ታዛቢዎች ለ27 ዓመታት የወያኔው ድርጅት አሽከር በመሆን በርካታ ግፎች በመፈጸሙና በህዝብ የተጠላ በመሆኑ የህዝብን ጥላቻ ለማስወገድ ሌላ ስምና አርማ መለወጥ ካለበት የከፋ ችግር የሚያወጣው መስሎት ነው ይላሉ። በተጨማሪም በአዴን መፍረስ እንጂ በስም መቀየር ማንንም አያዘናጋም ብለዋል።
የደቡብ ሱዳን ተጻራሪ ኃይሎች የመጨረሻውን ስምምነት በአዲስ አበባ ላይ በፈረሙ በሁለተኛው ቀን በደቡብ ሱዳን አዲስ ጦርነት የተቀሰቀሰ መሆኑ ታወቀ። አርብ መስከረም 4 ቀን ጧት ላይ በማዕከላዊ የኢኳቶሪያ ግዛት ውስጥ በሚገኙ የተቃዋሚ የጦር ሰፈሮች ላይ የመንግስት ወታደሮች ጥቃት በመፈጸማቸው ጦርነቱ ሊጀመር ችሏል ተብሏል። የተቃዋሚ ኃይሎች ቃል አቀባይ መንግስት ለሰላም ስምምነቱ እውቅናና ከበሬታ አልሰጠም፣ የፈረመውም ለይስሙላ ነው የሚል ክስ ሲሰነዝር የመንግስት ቃል አቀባይ ደግሞ የተነገረው የተቃዋሚዎች ፕሮፓጋንዳ መሆኑን ገልጾ ጥቃቱን የጀመረው የተቃዋሚው ጦር ነው ብሏል። የተኩስ አቁሙንና የመሸጋገሪያውን ሂደት ለመከታተል የተቋቋመው ኮሚቴ በሁኔታው ላይ ምርመራ አካሂዶ ውሳኔ የሚሰጥበት መሆኑን ገልጾ ሁሉም ወገኖች ሁኔታውን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ አድርጓል።
የፍከሬ ዜና ፕሮግራማችን በዚሁ ይጠቃለላል። ያለፈውና መጪው መንትዮች መሆናቸውን አጥቶት እንዳይደለ ያውቃል። ይምን ቁጣቃሽ ይምን አዲስ አመት ግፍ ጭቆናው ሳይልቅ ጭቋይ ሳይወገድ ነው የኛ መልእክት ሁሌ። በዚህ አመትም ያው ነው። ለነገሩ ግርግሩ ጠፋልና ለመለስ ዜናዊ ድረስ ይመጡ አንድ ቀንም እንኳን ለህዝብ መብት ያልዘፈኑ ያልጮሁ የአዜብ ምንጣፎች ሲባሉ የነበሩ ሁሉ ዛሬ ስለ ሀገርና አንድነት سندك علامة لبسو قوية هوية يالو نو يادر باوچن نامس سلو چاچو غورا مدرق سياد چنانك ينيا ساودغمو وده قدقوات اسر بيتوج وده كيلينتو زواي دي ديسا برشالكو يتقرأي ما قوريا وچيهدنا لباسچن زاري ميكوسلال چفرو بننجي انياني مياس چفر من ميلم يلو تطبي يويزتم لمن چوبي اندم ماس رقتن قدم يتناقر نو نو سلو لو تطورتوال عونم جن لو تيلم من قد داريوش بمليون راحب تنيوش يالتفتوه politikas رنيوش يتفنى قلو خزبوش يميسك قلو زيغوش يها غراتشن قلستاخونو ودى غراتشنم يفتح يالي چوهتوان عونم اياقلتاچونو قرر قرر درتوان اجاريوشم كوستم كوشم تقول كلونا بيهوتيلو تاشيقو يهزدن جنزبيا كسرالو አውሬው ቆሰለንጂ አድብቶ አለ አሁንም ይገድላል ያገግመም እየጣለ ነው የሚበጀውን የሚያውቀው ህዝብ ሆኖ ሳለ እናውቀላለን የሚሉ የውያኔ ወላጆች ከውያኔ ጉያ ይመጡ ተሰይመውበት ያለፈውን እንቀጥልባለን ብለውታል ህዝባዊ ሽግግር ያለውን ሽረው ወያኔያዊ ምርጫ እንዲያዘጋጁ ደፋቀና ያሉ ናቸው ዘረኝነት መልኩን ቀየር አርጎ ከፍቶ ሊቀጥልብን መዘጋጀቱንም ያያየን ነው ገጣሚው ፈርዶበት አማራ እንዳለው አማራውም ሌላውም በገዢዎቹ እብሪት መከራ ያየቀጥሏል መጣልባ ህዝብ ለችግርና ስቃይ ተዳርጎ አዲስ አመት መጣልህ በሚል ከደላን ጋር አብረህ ዘፈን ሲባልም መታዘብ ልማዳችን ሆኖ ቀጥሏል የኢትዮጵያ ህዝብ አሁንም ጭቆና ነው አሁንም በአገዛዙ እየተሰቃየ ነው ከዚህ ለመገላገል ጀምሮት የነበረው ትግልም በሻጥር ተደናቅፎበታል ታፍኖ ግን አልጠፋም አሁንም በህዝብ ወገኖችና በወያኔዎች ወይም ጨቋኞች ጎራ ያለው ልዩነትና ግብግብ የህዝብ ትግል ተቋርጦ ተጨናቅፎ ያለፈው ተጠግኖ ይቀጥል ወይስ ህዝብ የሚፈልገው ሙሉ ድል በአገዛዙ ላይ ተገኝቶ ወደ ህዝባዊ መንግስት መስረታ ሁሉም ይዋደቅ የሚለው ነው በአገዛዙና በሰፊው ህዝብ መሃል ያለው የማይታበቅ ቅራኔ አሁንም ዋነኛውና ቀዳሚ ነው ይህ ነው መሰረታዊ ገጽታ በርግጥ ግርግር ለሌባ ያመቻልና መደናገር መስፈኑ ግዚያዊ ብቻ ነው በግንቦት 1984 ዓመተ ምህረት ባሰራጨነው መልእክት ይሃፋ ብለነው ከነበረው በሰፊው መጥቀሱ ተቃሚ ሆኖ አግኝተናል ግርግር ለሌባ ያመቻልና ጠንቀቅ ትርምስምስ በበዛበት ኪሳውላቂ ይደላዋል ወያኔ ኢህአዴግ ኢትዮጵያን ሊሰርቅ ማንነቷን ሊያጠፋ በሻቢያ ባላይ ተቆጣሪነት የተሰማራ ወሮ በላ ቡድን እንደመሆኑ መጠን ተልእኮውን ከግብ ለማድረስ ግርግር ተረመስ ጦርነት ምስቅልቅል መስፈኑ ይጠቅመዋል በጎጥ ደረጃ ተከፋፍሎ እየተፋጀ ያለ ህዝብ ሀገሩን ይጠብቃል መቼና በምን አቅሙ ተከፋፍሎ እርስ በርሱ እየተጋደለ ያለ ህዝብ የጋራ ሀገሩን ካጥፊያድናል እንዴትና በየትኛው ህብረት የተክሱ መጨረሻ ይህ የዛሬ 27 ዓመት ያቀረብነው ሀቅ ዛሬም እውነት የሚባል ነው የህዝብ እርስ በርስ ግጭት ለወያኔ ጠቃሚ ነው ብለን ስናጋልጥና የህዝብ ግጭትም እንዲቆም ስንማጸን የሚከተለውን መልእክት በዛው አስተላልፈን ነበር የወያኔና ሻቢያ ድል እንዲረጋገጥ የኢትዮጵያ መከፋፈልና መዳከም ወሳኝ በመሆኑም ለአንድነት የቆሙትን ኃይሎች በትምክህተኛ አማራነት በመፈረጅ ዘረኛ ፀረ አማራ ቅስቀሳ በማካሄድና በጃዙርም በፀረ ህዝቡ ወታደራዊ መንግስት ኢሰባዊ ድርጊቶች በመደገፍ ወደ ድል ሊያመሩ ቻሉ። አላማቸውን ከግብ ለማድረስ በደም በራሰ ጎዳና ሲጓዙም መርህ ያሉትን እንዳስፈላጊነቱ በማሽቀንጠር ለአረቡ አረብ፣ ለክርስቲያኑ ፀረ እስላም፣ ለእስላሙ ፀረ ክርስቲያን፣ ለግራው ፀረ ቀኝ፣ ለቀኙ ፀረ ግራ ለአሜሪካው ታማኝ ለጸረ አሜሪካው ጸረ ኢምፔሪያሊስት ወዘተ ሆነው በመቅረብ በማወናበት በማጭበርበር ሁሌም ግን የመገንጠል መገነጣጠል አላማቸውን ሳይስቱ ታግለዋል ጠላትን ከፋፍሎ ማሸነፍ ስልት ነውና በጠላትነት የፈረጁት ኢትዮጵያና የአንድነት ኃይሎችን በመሆኑ በእነዚህ ላይ ተረባረቡ ፋሽስቱ መንግስት ግራቀኙን እያረደ ህዝቡን ሲያሰቃይም ያልተጠበቀ አጋር ሆኖላቸው አለውዴታቸው ተባባሪያቸው ረዳታቸው ሆነ ብዙዎቹም ፋሽስቱ መንግስት ይውደቅ እንጂ የመጣው ይምጣ በሚል አቋም ተጠምደው በአገራችን ላይ ያንዣበበው ጥፋት አልከሰተላቸው አለ። ኢትዮጵያ አትገነጠልም ያልነውን ሁሉ በትንከተኛ አማራነት በመሰየምና በማጥላላት ለአንድነት የቆሙ ኃይሎች እንዲሸማቀቁና ሌሎች ለኢትዮጵያ የቆሙ ወገኖች ሁሉ ኢትዮጵያ በማለት ፈንታ በብሔረሰባቸው ደረጃ እንዲወሰኑ ለማድረግ የታቀደ ስልት ሲሆን ውጤት አላስገኘላቸውም ማለትም አይቻልም። ሻቢያ ወደ አሶሳ ከኦነግ ጋር ሆኖ ዘምቶ አማሮችን የጨፈጨፈው የኦሮሞ ብሶት ከንክኖ ሳይሆን አማራና ኦሮሞን በደም ገደል ለመለያየት እንደነበርም ግልጽ ነው። የጥቅሱ መጨረሻ በመቀጠልም ይህ የእርስ በርስ ግጭትና ደም መፋሰስ ኢትዮጵያን ጎርቶ ለህዝብ የማይበጅ ሁኔታ ይፈጥራል በሚል የሀገር ሽማግሌዎችና የሃይማኖት መሪዎች ሁሉ ግጭቶች እንዲቆሙ እንዲያደርጉ ጥሪ አቀረበን ነበር። ያኔ ያማረነው ሁኔታ ዛሬም ተባብሶ ተከስቶ እንዳለ ማንም ሊክደው የሚችል ሀቅ አይደለም። የአዲስ አበባ ህዝብ በወቅቱ ከሽን ያለ ዶሮ መብላት ካማራችሁ፣ በርበሬ ጨው ቅቤ ቅመም ካመጣችሁ ለመገነጣጠል ወያኔ ያለላችሁ ብሎም ነበር። ዛሬም ይህ ሀቅ ሆኖ አለ። ህዝብን በዘረኝነት በማናከስ በጥብጡን አስፈነውብናሉ። ይህም በተመለከተ በታህሳስ ወር 1984 ዓመተ ምህረት ባወጣነው መልእክት ያፓ የሚከተለውን አስፈረን ነበር። ዛሬ በጎት ታጅለው የተበረዘ ታሪክንም ለሚረጩት ሁሉ ሐቁን የሚያሰግጥ መሆኑን መጥቀሱን እንፈልጋለን። ዛሬም አቋማችን ይኸው ነውና ዛሬ ገንጣይ ጠባቦች አገዛዙ ዙሪያ ፈልተዋልና ትላንት ያልነውን መድገሙ አስፈላጊ ይሆናል። እንጠቅሳለን። ወያኔ ኢህአዴግ መብትን ለማፍረሻ ዴሞክራሲን ለጭቆና እያዋለ ኢትዮጵያን እያተራመሰ መሆኑ በገሃድ እየታየ ነው። ለሀገር አንገብጋቢ ችግሮችና አፍጠው ለሚገኙ ቀውሶች ጥራት ነጠቅ የሙከራ መፍትሄዎችን ሁሌም ቅራኔና መገንጠልን የሚያራግቡ እየተሰጡ ችግሩ በመቃለል ፈንታ ተባብሶ በመሄድ ላይ ነው። ኢትዮጵያ እንደ አያሌ ሌሎች ሀገሮች ሁሉ በርካታ ብሔረሰቦችን ያቀፈች ሀገር ናት። በታሪክ ሂደትም ከውሱም የእድገት ደረጃ በተቆራኘ መንገድ የአንድነት መለሰኛው ሆነ ማገሩ ኃይል ሆኖ የተከሰቱባቸው ወቅቶች መኖራቸው አያስገርምም። አንድ አገር ሆነናል ያሉት እና አሜሪካ፣ የአውሮፓና እስያ አገሮች አገራዊ ህልውናን ማረጋገጫ ሂደቱ ሁሌም ሰላማዊ፣ ሁሌም በፈቃደኝነት ላይ የተመሰረተ አልነበረም። በታሪክ ሂደት የተከሰቱትን መመርመር ማጤን ከበጎም ከመጥፎም ሊቀሰም የሚችለውን ጠቃሚ ተመክሮ መገንዘብ ክፉ እንዳይደገም መጣር የሚጠበቅ ነው። ታሪክን መሳት ባይገባም ታሪክን ዘንድሮ ለፍጅት ስሜታዊ መጠቀሚያና ማጠየቂያ ቅራኔ ማዳበሪያ አድርጎ መጠቀም ደግሞ ጎጂ እንጂ ጠቃሚ እንዳልሆነ መዘንጋት አያዋጣም። በኢትዮጵያ የህዝብ እኩልነት አለመጠበቁ፣ መብት መደፈሩ፣ መዛባቱ የማይካድ ነው። እነ ኢህአዴግ ፈሊጥ ወይም ንቃት መስሏቸው በእነ አጼ ቴዎድሮስ፣ አጼ ምኒልክ ወዘተ ላይ የሚያወርዱትን ዘለፋ ቦታ ባንሰጠውም በታሪክ ሂደት ለደረሰ በደል በገሃድ ሲታይ ለቆየ የእኩልነት መጥፋት ደግሞ ደንታ የለንም ማለት አንችልም። እነ ወያኔ ሙት ዓለም ከገቡ ዘመን ያለፋቸውን እነ ስታሊንን ቀስቀሰው ከሰባ ዓመት በፊት ለተከሰቱ እውነታዎች ምላሽ ይሰጣሉ ተብለው የተጻፉትን መጽሐፍ እንደ ቅዱስ መጽሐፍ ተቀብለው ጊዜና ሁኔታ መለወጡን ክደው የድንጋይ ዳቦ ዘመን ግትሮችን ማሽጎድጎዳቸው መጥፎ የማይለቅድ ልምድ ሆኖባቸዋል። በኖሩበት ዘመንና የታሪክ ወቅት አኳያ መገምገም ያለባቸውን የጥንት ሁኔታዎች በዘንድሮ መነጽር ያውም በአልባንያ ማየት መተቸትን መርጠዋል። የምትረግጡትን እዩት፣ እወቁት፣ የቆማችሁበትንም አስተውሉት የምንላቸውም ለዚህ ነው። በብሔር ብሔረሰቦች መካከል ልዩነት ይጥፋ፣ እኩልነት ይስፈን፣ መብት ይከበር ብለው አያሌ ታጋዮች ሲጠይቁ ሲታገሉ መስዋዕትነትን ሲከፍሉ ጊዜ አልፏል። የእኩልነት ጥያቄነቱ የተከሰተው ትናንት እነ ወያኔ ሻቢያ ሲቀፈቀፉ ሳይሆን ከዚያ በፊት ነው። የእነ ሻቢያና ወያኔን ክስተት ልዩ የሚያደርገው ጭቆናው ሊጠፋ የሚችለው ኢትዮጵያ ስትገነጣጠል ነው ብለው የሚለፍፉ ኃይሎች ሆነው መገኘታቸው ነው። የነ ወያኔ መርህ በማኒፌስቶአቸው በመርሃ ግብራቸው እንደገለጹት ሁሉ የኢትዮጵያ ብሔረሰቦች በአብይ የእርስ በርስ ቅራኔ የተጠመዱ በመሆናቸው ተገነጣጥለው መኖር አለባቸው የሚል በመሆኑ ይህን ሽምድምድ ከታሪክ ከሀቅ ጋር የተጣላ አቋም በእግሩ ለማቆም ይህን አለ ያሉትን አብይ ቅራኔ ቆስቁሶ ለማጠናከር ራሳቸው ልዩነቶችን ማራገብ መገንጠል የግድ አስፈላጊ ነው የሚለው አስተሳሰባቸውን ሀቅ ለማድረግ ሳይታክቱ ጣሩ። አብሮ መኖርን የማይታሰብ ነገር አድርጎ ለማቅረብ ማስፈራሪያ የሚባል ጭራቅ ተፈልጎም አማራ ለዚሁ ሚና ተመደበ። በዚህ መሰረት ቅራኔን በማራገብ ጥላቻን ለማጠናከር ተራወጡ። በትግራይ በኤርትራ ያለው ትምክህተኛና ዘረኛ አስተሳሰብ በኋላ ቀርነት ላይ የተመሰረተ አመለካከት የሌለ ይመስል፣ ባሪያ ወዘተ እየተባሉ ሌሎች አፍሪካውያን የማይሰደቡ ይመስል ኃጢአቱ በብቸኝነት በአማራው ላይ ተለጥፎ ሲናፈስ ቆየ። ዘረኝነትና ኋላ ቀርነት እጅ ለእጅ ተያይዘው እንደሚሄዱ ግልጽ ሆኖ ሳለ የባህል የንቀት ያስተሳሰብ ኋላ ቀርነት ሁሉንም በክሎ እያለ ማንም ሊያስብ የሚችል ሰው አንዱ በሌላው ላይ ያለውን ንቀት አንጸባራቂ አቋም እያወቀ አንድ ብሔር ብቻ በኢትዮጵያ ትምክህተኛ ሌላው ሌላ ሆኖ ቀረበ። እንዲህ ተደርጎ መቅረቡ ለተደረሰበት የወያኔ ቅድመ መደምደሚያ ከአማራ ጋር አብሮ መኖር አይቻልም ላለው አስፈላጊ ነበር። ውጥንቅጥ ይሏል። ይህ ነው መወገዝ መረሳት ይገባቸው የነበሩ አጓጉል ምሳሌዎች ሕያውነት ተሰጣቸው። አጼዎች በጅምላ እንዲሁም አርበኞች ፍጹም ያለ አግባብ ተወገዙ። ቋንቋ የግንኙነት መሰረት መገልገያ መሳሪያ መሆኑ ቀርቶ የልዩነት ማጥበቂያ ሆኖ ቀረበ። በቅጡ ያልተጨበጠ ለተጨባጭ ሁኔታ አግባብነቱ ያልተመረመረ ርዕዮተ ዓለምም ቁንጽሉ ተወስዶ የማይለወጥ የማይተች ተብሎ ተለጥጦ ጽንፍ ደርሶ የመብትን ትርጉም አንሸዋሮ መገነጣጠል ነው የሚል ትርጉም ሰጥቶ ማቅረብ ተዘወተረ። የሰው ልጅ በአንድ አገር ነዋሪነቱ፣ በአካባቢው፣ በማኅበረሰብ ክፍሉ፣ በእምነቱ፣ በፖለቲካ አመለካከቱ፣ በግለሰብነቱ ጭምር የሚታወቅና የሚለይ ጥቅሙና ፍላጎቱም በእነዚህ ሊገለጽና ሊከሰት የሚችል መሆኑ እየተካሄደ የብሔር ብሔረሰብ ልዩነትን ብቸኛ አለዚያም ዋነኛ መለያዎች ለማድረግና ለዚህ ቋሚነት ዘለዓለማዊነት ለመስጠት ተዘመተ። የብሔር ብሔረሰቦች የእኩልነት ጥያቄ መደገፍ መገንጠልን ከመደገፍ ተነጥሎ አይታይም ተባል። አንድነት በእኩልነት ያለ ሁሉ በትምክህተኛነት በሸዋ አማራ ተንኮል አቀንቃኝነት ተወገዘ። ትግላችን ጸረ ኮሚኒስት ነው ብለው ከጀዳ እስከ ትሪፖሊ የነጎዱት የለፈፉት ሁሉ በብሔር ጥያቄ ላይ ሌኒናዊ ስታሊናዊ አቋም ነው የሚባለውን ማፍረሻ እንደ አሸን ክታብ አጠለቁ። ግንጥል ጌጥስ ከተቀመ ምን አለበት? ባጭሩ የብሔር ብሔረሰብ ጥያቄ የዴሞክራሲ ጥያቄ አካል በመሆን ፈንታ በአየር ተሰቅሎ ወሳኝና አብይ የሚሉትን ቅጽሎች ተላብሶ ከሰማያ ሰማያት የሚወርደው በመገንጠል ብቻ ነው ያለ መሰለ። እነ ወያኔ ለተባለው መብት መሰረታዊና ብቸኛ ትርጉሙ መገንጠል ነው ሲሉ መነሻቸው ራሱ ጠባብነትና መገንጠልን በተግባር ማዋል የነበረ በመሆኑ ነው። የጥቅሱ መጨረሻ በረጅሙ ካለፈው ለመጥቀስ የተገደድነው ምክንያት አለን። ለችግሮቹ መንስኤ የሆኑት ወያኔዎቹ ዛሬም ተንሰራፍተዋል። ያገዛዙ ኃላፊዎች ተደባልቀው በብሔርተኛ ደረጃ ተለጣፊ ሆነው ያገለገሉት ወያኔ ምን ይል እንደነበርና ምን ይመስልም እንደነበር ዳግም ጫና ሰጥቶ ለማቅረብ ነው። ጸረ አንድነት ኃይሎችና ፍጅት አቀንቃኞችም አንድም ሳይቀሩ ዛሬም አገር ገብተው መድረክ ተሰጥቷቸው እንዳለም ለመጠቆም ነው። አያይዘንም የአባ የነበረውና ያለው አቋም ፍጹም ኢትዮጵያዊ ሆኖ እንደጸናም ለመጠቆም ነው። ዛሬ የአገራችንን ህልውና በጠባቦች መንጋ ለአደጋ አጋልጠው ባሉበት ትላንትን መርሳትም አይገባም ለማለት ነው። የምን እንቁጣጣሽ? የምን አዲስ ዓመት? ከጨቋኞችና ጸረ ዴሞክራሲ ዘረኞች ጭራሹኑ ሳንገላገል ወንድም እህቶቻችን ጀግኖቻችን ከጉድጓድ ሳይወጡ ጠላቶቻችንን ሳንፋረድ ህዝባዊ መንግስትን ሳንመሰርት ጉልቻው ተለወጠ ለሚሉን ደግሞ ወጡ አሁንም ጎርንቷል እንላቸዋለን። ሀገር አድን ትግል የአድርባዎች መንጋ ባልት ሊሆን መፍቀድ የለብንም። ለጭቁን ህዝብ እውነትም አዲስ ዓመት እስኪመጣለት ድረስ ህዝባዊ ትግላችን ተፋፍሞ ይቀጥል።
ወያኔ በጠመንጃ ነግሶ ኢትዮጵያ ጨለማ ሁሉም ጥቁር ለብሶ የነገ ተፈቺው ባጋዚ ተቀጥፎ የያንዳንዱ ጎጆ ገንባ ተንሳፎ አበቦች ሁሉ በደም ጎርፍ ተጠርገው በአራቱም ማዘን በብረት ተጠፍንገው የምንን ቁጣጣሽ የምን ሳሸንዳ በነውያኔ ዳት የባንዳ ልጅ ባንዳ እየተሰበረ ወገን እንዳገዳ የምንን ቁጣጣሽ የምን አዲስ ዘመን ድፉን መከራውን በጀርባችን አዝለን ማርከስ ወንጀል ሆኖ በአገራችን ምድር አዲስ አመት ብለን በምን ልብነት ባርሲ በባሌ ተከፋ ወለጋ ሰው የታረደ ባጋዲ መንጋ በጋምቤላ ሀዲያ ሀረርና ኦጋዴ ሰሜን ጃና ወራ ወልቃይት ጠገዴ ባህር ዳር አምባ ጊዮርጊስ ወያኔ ሰው አርደው ምድር ቀውስ ሆኖ ሰማይ ዳርስ ከዳር በጆፍያ ሞራ ድግስ ተሸፍኖ ሬሳ ሳዝለውን አንገት እጃችንን ታስረን በሰንሰለት የምን ቁጣጣሽ የምን ሳጥት አመት የበቀለ ገርባ የደጀኔ ጣፋ ኦልቤት ሳልሊሳ አንዱ አለም አራጌ የአህመድ ዲብየበል የአሊድ ኢብራሂም ኮሎኔል ዘንደቀ አዳርጋቸው ጥቂት የአህመድ ሙስጠፋ የመሐመድ አባተ የኡሙድና ኡክሄዱ የግራቸው ሰንሰለት እንደ ቅቤ ቀልጦ የእስር ቤቱ በዚያ ባበሰ ፈንቅሎ አኝኮ ያዛቸው ያንን ተመስገንና ያንን እስክንድር ነጋ ፍንቅልቅልቅልቅል ብትንትንትንትን ሳይል የወያኔ መንጋጋ ብድር ሳናያስከፍል ሰዎች ሳንዘጋ መልካም አዲስ አመት እንቁጣጣሽ ብሎ የታለ እኛ ጋ እንዲህ የኛ እንቁጣጣሽ እኮ የኛ እንቁጣጣሽ የኛ አዲስ ዘመን ትግላችን አብቦ አመጣችን ደፎ ወያኔ ሲቀወን የኛ እንቁጣጣሽ እናትና አባቶች ጥቁሩን አውልቀው በህብረ ቀለማት አጊጠው አሸብርቀው ነፍስ ነጣቂውን እኮ ወያኔውን ነፍስ ነጣቂው ወጥቶ በአደባባይ ፈርዱን አስታጥቶ ደስታቸው ጫፍ ሲል ደስታቸው ሲናበብ ከየፊታቸው ላይ ያ የኛ እንቁጣጣሽ የኛን ቁጣጣሽ ዘረኛውን ጥለን ዘረኛ ሳይነግስ አረንጓዴ ቢጫ ቀይ ሰንደቁን ሰቅለን በሰላም ስንሰግድ በሰላም ስንቀድስ የወያኔ ስርዓት ግባተ በይቱ በህዝብ ሲጠናቀቅ የጀግኖቻችን ደም ባፈሰሰው ጠርገን ባመጣችን ሲደርቅ የኛ እንቁጣጣሽ የፖለቲካ ስርዓት ሁሉም ሲለቀቁ ያኔ እንቁጣጣሽ አው እንቁጣጣሽ ይኸው ለጣትሽንቁ የኛ እንቁጣጣሽ የፖለቲካ ስርዓት ሁሉም ሲለቀቁ ያኔ እንቁጣጣሽ አው ለጣትሽንቁ አው ለጣትሽንቁ የኛ እንቁጣጣሽ ሱሃቴን በሰሙን እኔ ነገርኳችሁ መበደዋን ተው ሞክሩ ባካችሁ ሱሃቴን በሰሙን
Oh, ያሰሩን የሱዳን አስናዱ የማዘን ድንጋያን ተሳሊ ሙዳት ሀገሪ አድመሽ ለገይም ትሆኛለሽ ከላይ ሀገሪ 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 ውሃም ካይተማ ዳም ካይርብ ሽግር ካይደፍር ኢትዮጵያ ኑር ውካው የነበር
ሰማዩ ትርተ ሲል ፀሐይ ሲፈነጥቅ አይንን መጋረዱ ህልም አያሳልምም። የኢትዮጵያ ህዝብ ጥያቄ የአንድነት ጥያቄ ከሆነ ውሏትሯል። የሀገር ህልውና ጥያቄ ከሆነ ሰንብቷል። የነጻነት ጥያቄ፣ የማንነት ጥያቄ፣ የመብት ጥያቄ ከሆነ አመታት አስቆጥሯል። ጥያቄው የፖለቲካ ጥያቄ ቢሆንም ዲሞክራሲያዊ ድልዳን አልተበጀለትም። ይህ ዲሞክራሲያዊ መድረክ እንዳይፈጠር የሚፈልጉም አልጠፉ። ማወቅ የሚገባቸውን ከማይገባቸው ጋር ያጣረሱ ግራ ተጋብተዋል። እናም ከህዝብ መሸሸግን ምስጢር አድርጎ መያዝን ከመላ ከዘዴ ይቆጥሩታል። አንዱን ኢዲሞክራሲያዊ ኃይል አስወግዶ ሌላኛውን ኢዲሞክራሲያዊ ኃይል መተካት የኢትዮጵያ ህዝብ ፍላጎት አለመሆኑን ማወቅ ተስኗቸዋል። ወያኔ ኢህአዴግ አዲስ አበባ በገባበት በአንድ አመት እንኳን ሳይሆን ህዝብ የሊከሰት እንደሚችል አውቆ እንዲህ ያለ ይጽፍ ነበር። የዘመነ መሳፍንት ህመም የሆነው የቀበሌ ድሁርነት መንፈስ ገና ከውስጣችን ተነቅሎ አልወጣም። በዚህኛው ክፍለ ዘመን ውስጥ ለኢምፔሪያሊስቶች ማለትም በመሳሪያነት ሲጠቀሙበት የምናውቀውን የዛሬውን ሻቢያ ወያኔ ኦነግ መልክ ሊይዝ ችሏል። በተግባርም የኢምፔሪያሊስቶች መሳሪያ ደቀ መዝሙር መሆኑን ያረጋግጣል። የህዝብ ፍላጎት ድርጅቶችም ሁሉንም ያካተተ የሽግግር መንግስት መስርተው ህዝባዊ ለሆነ በህዝብ ለተመረጠ መንግስት ስፍራቸውን መልቀቅ እንጂ ከአምባገነን አገዛዝ ጋር ተደራድረው ስልጣን በመጋራት መከራውን እንዳራዝሙበት አይፈልግም። ታዲያ ይህን ለመፍጠር በሚደረገው ትግል በጽናት መቆም ሲገባ በአማላጅና በሽማግሌ ድርድር ውስጥ ለመግባት ሲባዝኑ የሚስተዋሉ ድርጅቶች አልጠፉም። አንዳንድ ድርጅቶች የትግሉን ጎዳና አለመምረጣቸው ምናልባት በውጭ ኃይላት በሚደርስባቸው ጫና ሊሆን እንደሚችል መገመት ይቻላል። በተለይም በኦሮሚኛ ቋንቋ ተናጋሪ ወገኖቻችን ስም የተደራጁ ድርጅቶች እርስ በርሳቸው ሳይስማሙ መግለጫዎችን በማሽጎድጎድ የህዝብ ውክልና እንዳላቸው ሁሉ በኦሮሞ ኢትዮጵያዊ ስም ሲምሉና ሲገዘቱ ለድርድር ሲባዝኑ ይስተዋላሉ። በእነዚህም ጎጠኛ ድርጅቶች አማካኝነት ተባብሮ ለአንዲት አገር መታገል በቀጠሮ የተያዘ ፋይል ሆኗል። በዚህ ምክንያት ህብረት እንዲቆሰምን ትግል እንዲጓተት ምክንያት እየሆኑ ይገኛሉ። አብዛኞቹ ከኢትዮጵያ ጋር ጠብ አላቸው። እየተጫወቱ ያሉት አፋዊ ፖለቲካ ከወያኔ ትግራይ ትግሪን ቅዠት የተለየ አይደለም። ከኢትዮጵያ ተገንጥላ ለምትመሰረት ታላቋ ኦሮሚያ አፈቀላጤ እንሁን ነው የሚሉት። ይህ የፖለቲካ ጨዋታቸው ሀገር ወዳዱን ዜጋ በጥርጣሬ እንዲያይ አድርጎታል። ተሸፋፍኖ ቢዶሉቱ ገላልጦ የሚያይ ህዝብ እስካለ ድረስ ትርፉ መታፈን እንጂ መደበቅም ንጹህ አየር መተንፈስም እንዳልሆነ መገንዘብ ያሻል። በሸር በተንኮል የትም መድረስ አይቻልም። በእነዚህ ድርጅቶች አዲስ ታክቲክ ተብሎ የተያዘው እኛ ኢትዮጵያዊ አይደለንም ይሉት የነበረው መፈክር ቢያንስ በአደባባይ መነገሩ ቀርቶ ኢትዮጵያዊ ነን ግን የራሳችን አርማ የራሳችን ሀገር አለን የሚል አታሞ ሲደልቁ ይስተዋላሉ። በዚህ በኩል ለውጥ ታየ እያሉ የሚያረጋግጡላቸው ኢትዮጵያዊ ድርጅቶችም ነገሩ የለበጣ መሆኑ ጠፍቷቸው ሳይሆን እከከልኝ ልከከልህ በሚል የተጃጃለ ስሌት ውስጥ በመግባታቸው ነው። ኢትዮጵያዊ እሴቶቹን ለሚያረካክስ ማንኛውም ኃይል ሊዋዛ አይችልም። ተመክሮ የሚያሳየው ያንን ነውና ለምሳሌ የኢትዮጵያ ህዝብ በብሔረሰብ በቋንቋ ሳይለያይ በአንድነት ተጋድሎ የነጻነት ምልክት ብሎ የያዘውን የጋራ ድል ባለቤት የሆነበትን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ማጣጣም በዚህም ላይ መዝመት ኢትዮጵያ እንደ ሀገር እንዳትቆይ መመኘት የኢትዮጵያ ወዳጅ ሊያሰኝ አይችልም። ውስጥ ውስጡን ለመገንጠል እየተንቀሳቀሱ ላይ ላዩን ኢትዮጵያዊ ነን እያሉ ማማን መገዘት የሚያሳየው የራስን ተላላልነት እንጂ የሌላውን ነፈስ መሆን ወይም መጃጃል አይደለም። በኢትዮጵያ ላይ ድብቅ ጥላቻን አዝሎ የኢትዮጵያውያንን ድጋፍ መፈለግ ጊዜው ያለፈበት ታክቲክ መሆኑ ማወቅ ብልህነት ነው። የኢትዮጵያን ሰንደቅ ዓላማ በሌላ ምልክት ለመለወጥ መሞከር ለውያኔም አላዋጣ። የኦሮሞ ህዝብ ከኢትዮጵያ ተገንጥሎ የራሱን መንግስት ይመሰርታል ማለት የኦሮሞን ኢትዮጵያዊነት መካድ ነው። የኦሮሞ ህዝብ ለኢትዮጵያዊነቱ አልታገለም፣ አልደማም፣ አልቆሰለም፣ አልሞተም ብሎ እንደማለት ነው። የኦሮሞ ህዝብ ከሌላው ማህበረሰብ ጋር ተዋልዶ ተዛምዶ በፍቅር የኖረበትን ዘመን ማውገዝ ነው። እነ ይልማ ዴሬሳን አብዲሳ አጋም እና ሎሬት ጸጋይ ገብረ መድህንን ወዘተ የክብር ቦታ ማሳጣት ነው። የኢትዮጵያ ህዝብ በባህሉ የተካለሰ በቋንቋው የተደባለቀ በአንድ ሳይኮሎጂ የተሳሰረ መሆኑን አለመቀበል ነው። ስለዚህም እንዲህ አይነቱ አስተሳሰብ መሰረት የሌለው ከመሆኑም ሌላ ለኢትዮጵያና ለህዝቧ በጎ ሐሳብ ነው ማለት አይቻልም። ኢትዮጵያዊነት በአፍ ብቻ የሚያወሩት ባዶ ቃል አይደለም። በተግባርም የሚፈተን እንደሆነ ህዝቡ ደጋግሞ አስመስክሯል። ጠባብ ጎጠኞች ከዚህ አይነቱ አፍራሽ ተግባር ቢቆጠቡ ይጠቅማል። የህዝብ ጥያቄ ዲሞክራሲያዊ አስተዳደርን እንዴት እንፍጠር የሚል እንጂ በሆነ ባልሆነው ሰበብ እየፈለጉ ልክ እንደ ወያኔ በቋንቋ ሳቦ መከፋፈልን ማራገብ አይደለም። ህዝብና ወያኔ ተራራቁት ኢትዮጵያና እምነቶችን ኢትዮጵያና ማንነትን ለማጥፋት አልሞ በተነሳበት ፖሊሲው ምክንያት ነው። ወጣቱ መስዋዕት እየከፈለበት ያለው ይህንን በመጥላት ነው፣ በወያኔ ድርጊት በመናደድ ነው። ወጣቱ አንድነቱን ለማጠንከር እንጂ በዘር ገመድ ተስቦ ቂም በቀል ለመፍጠር ወይም በቂም በቀል ተመስርቶ እርስ በርስ ለመናቆር አለመሆኑን በቅርብ ጊዜው የተቃውሞ የአዳማ፣ የጎንደር፣ የጎጃም ወጣቶች በአንድነት አረጋግጠውታል። ኢትዮጵያዊ ዜጋ ሁሉ ያንድነትን ጥያቄ ለማደብዘስ የሚደረግ ደባን በዝምታ አይመለከተውም። ሰንደቅ ዓላማን ማክበር የትግሉ አንዱ ክፍል መሆኑን ወያኔን ከነዝባዝን ተው ለማስወገድ መሰረታዊ ምክንያት መሆኑን መቀበል የግድ ይላል። ዝቡና ወጣቱ በውጭም በግቢም አንድነቱን ለማስከበር ሰንደቅ ዓላማውን ከፍ አድርጎ ይዞ በሚፋለምበት ወቅት ከፋፋ የሆነ ፕሮፓጋንዳ ማካሄድ ወይም ኢትዮጵያዊ ነኝ በሚል ጭምብል ስር ተከምሮ በታኝ የሆነ ድርጊትን መፈጸም ከህዝብ ወዳጅነት አያስቆጥርም። ለወደቀና ለከሸፈ ጠባብ በርተኝነት ህዝብን ለማሰለፍ መጣር ህዝብን ስቃይ ውስጥ የጣለ ሀገርን አደጋ ላይ ያደረሰ የጎጥ ፖለቲካ ልዩ ልዩ የማታሪያ ቴክኒኮችን በመጠቀም ለማስቀጠል መሞከር ራስን ለትዝብት ይዳርጋል እንጂ የሚያተርፈው አንዳች ነገር አይኖርም። በኢትዮጵያዊነት ስም ኢትዮጵያን መጉዳት በወያኔ ተመክሮ የከሸፈ ነው። የኢትዮጵያ ህዝብ ከዳር እስከ ዳር የጠባብ ዘረኞች ዓላማ ምን እንደሆነ ተረድቷል። የዘር ፖለቲካ ንብረቱን መብቱን አስቀማው እንጂ ሌላ ያተረፈለት ነገር እንደሌለ ለ25 ዓመታት እያንገሸገሸው ቀምሶታል። የስልጣን አፋቂዎችና ጠባብ መሰል ዘረኞችን ከስልጣን ለማስወገድ ፈቃደኛ ሆነው እንደማይሰለፉ ግልጽ ቢሆንም ተደጋጋሚ ጥሪ ማቅረቡ ተገቢ ነው። ኢትዮጵያ ወጣት ህይወቱን መስጠት ካለበት ልክ እንደ በፊቱ ለኢትዮጵያ ህዝብ አንድነት ያልተሸራረፈ መብትና ብልጽግና እንጂ ለጠባብነት ሊሆን አይችልም። የዘረኝነት ሳማ የለበለበው ሁሉንም ነው። ህዝቡ በዘር በጎሳ ተከፋፍሎ ያገኘው ኦሮሞ ከኖረበት መሬት እየተፈናቀለ አማራው ከኖረበት ስፍራ እየተባረረ ሌሎችም መሬታቸው እየተቀማ ለባዕድ ሀብታሞች እየተሸጠ ለባርነት ለስደት ሲዳረጉ ማየት ነው። ህዝብ የዚህ የዚያ ጎሳ ሳይባል ለጭቆና የሚዳርገው በመደቡ መሆኑ ግልጽ ነው። ጎሳኝነት ስሜት ያገለገለው ለወያኔ ስልጣን መወጣጫነት ብቻ እንደሆነ ታይቷል። ደሃውን የትግራይ ገበሬ የወርቁ ዘር ፕሮፓጋንዳ አላደመቀውም። ወያኔ በሰላም የኖረውን ህዝብ ለመለያየት ዘረኝነትን በመጠቀሙ ያተረፈው ህዝባዊ ሰላምና ብልጽግና የለም። ዘረኝነት የራሴ ለሚሉት ወገን የማጥላት በሽታ ነው ቢባልም አዶልፍ ሂትለር እንኳን ከደጋፊዎቹ ውጪ በመስራቅ ጀርመን ለነበሩት ጀርመኖች አላዘነላቸውም፣ ጨፍጭፏቸዋል። ዘረኛ የሚያምነው ወገን የለውም። ድርጊቱ ከሰባዊነት ውጪ በመሆኑ ማንኛውም ሰውኛ አስተሳሰብ ያስበረግገዋል። ስለዚህ ነው ወያኔ ከሚደግፉት ትግሬዎች ይበልጥ በሚደግፉት ሆዳም አማሮች፣ ኦሮሞዎች፣ ጉራጌዎች፣ ወላይታዎች ወዘተ ተከቦ ወንጀል እየፈጸመ ያለው። በዘር ተሸፋፍሎ ስልጣን ላይ ቢወጣም ስልጣኑ የጠቀመው ለመደብ አጋሮቹ እንጂ ለደሃው ህዝብ አይደለም። አንዱን ማህበረሰብ ከሌላው ያጋጨ 25 ዓመታት አሳልፏል። አማራውና ኦሮሞው እንዳይገናኝ፣ አንድ የሚያግባባ ቋንቋ እንዳይኖረው፣ ክርስቲያኑና እስላሙ እንዲጣላ ለማድረግ ሲጥር የኖረው በጌቶቹ በባዳኖች ቢሆንም በጣሊያን በእንግሊዝ ሲዶልት የኖረውን የውስጥ ለውስጥ ተንኮል ወያኔ ይፋ አውጥቶም አሳይቶናል። አሁን ላይ ደግሞ አሜሪካንን አግኝቷል። ኢትዮጵያ ያለ ህዝቧ በቀር ሌላ ረዳት የሌላት ሀገር ነች። ለአማራው ጉራጌው፣ አፋሩ፣ ዶርዜው፣ ለኦሮሞው እንደዚያው፣ አማራው፣ ሀዲያው፣ ከምባታው፣ ወላይታው ወዘተ አንዱ ለአንዱ ደራሽ ወገኑ ነው፣ ስጋው ነው፣ ዘመዱ ነው። የወጣቶቹ ጥሪ ይህንን ነው ያንጸባረቀው። የዘር ሀረጋችን ኢትዮጵያዊነት ሲሆን ቋንቋችንና የተለያየው ባህላችን የማህበረሰባችን ልዩ አርማ ነው። ከዚህ ውጪ ጠላቶች እንደሚያስሩት ህዝቦች ሳንሆን አንድ የኢትዮጵያ ህዝብ ነን። በደም የገነባነው ብዙ መስዋዕት ያስከፈልን ኢትዮጵያዊነት የሁላችንም ነው። ስለዚህም የተቃዋማችን ሚና በግልጽ መታወቅ ይኖርበታል። ለኢትዮጵያ ህዝብ ሰንደቅ ዓላማ የማይቆረቆር ተቃውሞ ኢትዮጵያዊ ሊሰኝ አይበቃም። ይህንን የትግል መፈክሩ ያላደረገ ትግልም ሚናው በውል ሊታወቅ አይችልም። የሚጠቅመው ለዘረኞች በተለይም ኢትዮጵያን ለማጥፋት ከጠላት ጋር ለሚዶሉቱት ነው። በሁሉም የሀገሪቱ ክፍል የሚደረገው ንቅናቄ ዘረኝነት ያስከተለውን መራራ ህይወት በመጥላት የሚደረግ እንጂ ጥላቻን ጋቢ አከናንቦ ልዩነትን አራግቦ ትግልን ደባብቆና ሸፋፍኖ ጠባብነትን ዳግመኛ በሀገር ላይ ለማንገስ የሚደረግ አይደለም። ከዚህ በፊት በባዕዳን እየተመሩ ሻቢያ፣ ወያኔና ኦነግ የሽግግር መንግስት መሰረትንልህ ሲሉት እስቲሊያው በሚል ህዝብ ተጃጅሏል። ውጤቱንም አይቶታል። አሁን በዚህ ውጦስ ህዝብ እየተሰቃየ ነው ያለው። ወጣቱ ለጋ ህይወቱን እየከፈለን ያለው ሀገር ወዳዱ ሴት ወንድ ሳይል ጎሳ ሳይል ለአርበኝነት ተጋድሎ ተሰልፎ የሚገኘው ይህ ሁሉ የዘረኝነት ፖሊሲ በፈጠረው ኢሰባዊና ኢፍትሃዊ የሆነ አስተዳደር ሳቢያ መሆኑ ይሳታ ይገባል። ዘረኝነት ራስ ይዙት ቆንጆ ሌላው ሲይዘው አስጠልታ የሚሆንበት ምክንያት አይደለም። ዘረኝነት ያው ዘረኝነት ነው፣ ጠባብነት ነው፣ ግለኝነት ነው። አንድነትን ህብረትን አብሮ መኖርን መቃወም ማለት ነው። በዘረኝነት የሚገኝ ፍሬም ተካፋዩ ማን ሊሆን እንደሚችል ወያኔ አሳይቶናል። ለባዕዳን ሲሳይ እንጂ ለሀገሬው ህዝብ አይደለም። ስለዚህም ሻቢያ ወያኔና ኦነግ በሽግግር መንግስታቸው የፈጠሩልን ዘረኛ አገዛዝ አይተነዋል፣ ኖርነዋልም፣ እናም ይበቃናል። ዘረኝነት ለኢትዮጵያ የሚሰራ አይደለም። እንኳንስ እንደ መንግስት እንደ ግለሰብም ሊያዝ የሚገባ አይደለም። ዘረኞች ህዝባዊ ትግሉን ሰርቀው ለዚህ መከራ ዳርገውናል። ካንዱ ዘረኛ ወደ ሌላ ዘረኛ መሸጋገር ግን ከዝንጀሮ ቆንጆ መመራረጥ ይሆናል። ስለዚህም ወጣቱ ምርትና ግርዱን ለመለየት በስለቱም እውቀቱም ችሎታውም እድሜውም አለውና ይህን አይነቱን የጠባቦች ውዥንብር ለማጥራት አይቸገርም። ሆኖም ግን ውዥንብር ለምን አስፈለገ? ድል ለኢትዮጵያ ህዝብ።
Yeah, I'm too calm to know you're so you're out too. I don't have a day.